ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ህዳር 2013 ዓመተ ምህረት የአማርኛው ቋንቋ አገልግሎት ዝግጅታችን አሁን ጀመረ። በሁመራ አቅራቢያ በመትገኘው ማይካድራ ከተማ በአማራ ተወላጆች ላይ አሰቃቂ የዘር ማጥፋት ወንጀል ተፈጽሟል ሲል የክልሉ ገዢ ፓርቲ አስተወቀ ያብይ ራስ ተገባችን ነው። የኢትዮጵያ ጦር የማንንም የውጭ ኃይል ድጋፍ ሳይፈልግ የህወሓትን የጥፋት ቡድን የመደምሰስ ቁመና አለው ሲሉ የመከላከያ ሚኒስትር ዶክተር ቀነአ ያደታ ተናገሩ።
ይሄንን የጥፋት ቡድንን ለማስወገድ ሰራዊቱ ምንም ሌላ ተጨማሪ ድጋፍ አይጠይቅም። በቃ እንኳን ይሄ ጥፋተኛ ቡድን ምንም ህዝባዊ አላማ የሌለው ቡድን ይቅር፣ ከዚህ በላይ ማይል ቢመጣ ያለ ምንም ድጋፍ ያለ ምንም ተጨማሪ ኃይል ሰራዊቱ ተልእኮ ሊፈጽም ይችላል።
የትግራይ ክልል መንግስት በትግራይ ላይ የተከፈተው ጦርነትን ለመመከት ያስችለኛል ያለውን የአስቸኳይ ጊዜ አዋጅ አወጀ። በትግራይ ክልል ዋጃ አካባቢ የሚኖሩ ሰዎች ተፈናቅለው ወደ አማራ ክልል ሰሜን ወሎ እየገቡ መሆናቸው ተገለጸ። እነዚህንና ሌሎች የዩናይትድ ስቴትስ ምርጫ ዘገባዎችን አካተን በምሽቱ ዝግጅት እናስደምጣችኋለን። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአት ቪኦኤ አማሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅት ታዬ ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በአዲስ አበባ አድዋ ድልድይ ስር የተቀመጠ ቦምብ ፈንድቶ አንድ ሰው ማቁሰሉን የአዲስ አበባ ፖሊስ ኮሚሽን አስታወቀ። ቦምቡን ያስቀመጡት በከተማዋ እየተከናወነ ባለው ድንገት ደራሽ ፍተሻና የተለያዩ የሕግ ማስከበር እርምጃዎች የተደናገጡ ግለሰቦች ሳይሆኑ አይቀሩም ብሎ እንደሚጠረጥር ኮሚሽኑ አስታውቋል። ሀብታሙ ስዩም የከተማዋን የፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታን አነጋግሮ ተከታዩን ዘገባ ይዞ ቀርቧል።
በአሁኑ ሰዓት በምኒልክ ሆስፒታል በሕክምና ላይ የሚገኝ ግለሰብን ያቆሰለው ፍንዳታ የተከሰተው ዛሬ ማለዳ ነው። የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ እንዲህ ያስረዳሉ።
ዛሬ ሁለት ከጠዋቱ 2 ሰዓት አካባቢ ይካ ከተማ ወረዳ 7 ልዩ ቦታ ድራድዚ ተብሎ የሚጠራው አካባቢ ጋር አንድ ግለሰብ የታክሲ ረዳት ነኝ የሚል ታክሲ እስኪመጣ ድረስ ለመጸረዳት ብሎ ወንዙ ውስጥ ይገባል። ልክ ገብቶ እዛው ወንዙ ዳር ላይ ቁጭ ያለ በማዳበሪያ የተጠቀለለ ነገር ያገኛል። ያንን ፈቶ ሲያየው እና ሲነካከው ቦምቡ ፈንድቶ እግሩ ላይ እና እጁ ላይ መጠነኛ ጉዳት ደርሶበታል። ከዚያ ውጭ ሌላ የፈነዳ በአካባቢው የነበረ ሰውም አልነበረም።
ከቦምቡ ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች እንደሌሉ የተናገሩት ኮማንደር ፋሲካ በከተማው እየተካሄደ ያለውን ድንገት የፍተሻን ጨምሮ የተለያዩ የሕግ ማስከበር እርምጃዎችን በመመልከት የተደናገጡ ግለሰቦች ሳያስቀምጡት እንዳልቀረ ፖሊስ እንደሚጠረጥር ለአሜሪካ ድምፅ ተናግረዋል።
የተጠረጠረ ሰው እና የተያዘ የለም። ነገር ግን ግምታችን እስካሁን ድረስ ባለው ሁኔታ አዲስ አበባ ውስጥ እጅግ በርካታ የጦር መሳሪያዎች፣ የእጅ ቦምቦች፣ የሚይዟቸው መገናኛ ሬዲዮኖች፣ ጸረ ተሽከርካሪ ፈንጂዎች፣ ክላሽንኮቭ ጠመንጃዎች፣ የተለያዩ ሽጉጦች ፍተሻ ስናደርግ እያያዝን አንዳንዶቹ ከቤታቸው አውጥተው እንደዚህ ቆሻሻ ማጠራቀሚያ ገንዳ ላይ እንደዚህ ወንዝ ዳር ላይ እየጣሉን ጭምር ያገኘን ስለሆነ ህዝቡም ጥቆሞችን እየሰጠ መረጃዎችን እየሰጠ ስለሆነ ያንን ፈርተው ያስቀመጡ ነው የሚል ግምት ነው ያለን።
የኢትዮጵያ መከላከያ ሰራዊትና የትግራይ ክልል ታጣቂዎች በገቡበት ጦርነት ምክንያት በሀገሪቱ ውስጥ ውጥረት መንገሱ ይታወቃል። የኢትዮጵያ መዲና አዲስ አበባም እንዲህ ባለው ሰዓት የደህንነት ስጋቷ ማየሉ ተጨማሪ የደህንነት እርምጃዎችን መፈለጓ አልቀረም። ኮማንደር ፋሲካው እንደሚሉት ኮሚሽኑ ጦርነቱ ከተጀመረበት ቀን ጀምሮ የከተማዋን ደህንነት ለመጠበቅ እየሰራ ይገኛል። ኮሚሽኑ ከተለያዩ አጋር ተቋማት ጋር በመተባበር በሚያደርገው አሰሳ በቁጥጥር ስር የዋሉ ግለሰቦች መኖራቸውን የነገሩኝ ኮማንደር ፋሲካ ቁጥራቸውን በተመለከተ ለጊዜው መረጃው እንደሌላቸው ነግረውኛል። የታሰሩ ሰዎችን ቁጥር በተመለከተ የፌዴራል ፖሊስ ተወካይን ለማናገር ያደረግነው ጥረት በምሽቱ አልተሳካም። በቀጣይ ቀናት ስርጭቶቻችን ለማካተት እንሞክራለን። ለአሜሪካ ድምፅ ሀብታሙ ዝዩም ዋሽንግተን ዲሲ።
የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ጋር በወቅታዊ የኢትዮጵያ ጉዳይ ዙሪያ በቴሌፎን ተወያይተዋል። ምክትል ጠቅላይ ሚኒስትሩ ለአሜሪካ ረዳት ሚኒስትሩ ናዥ መንግስታቸው በትግራይ ክልል እያካሄደ ስላለው ሕግ የማስከበር ዘመቻ ገለጻ ያደረጉላቸው መሆኑን ከሀገር ውስጥ የዜና ማሰራጫ ያገኘነው ዘገባ አመልክቷል። የህወሓት አቅም ሲጠፋ ጥቃት የተፈጸመባቸው የመከላከያ ሰራዊት አባላት ነጻ ሲወጡና በክልሉ የሕግ የበላይነት ሲረጋገጥ ዘመቻው ያበቃል ሲሉ አቶ ደመቀ ለረዳት ሚኒስትሩ ገለጻ አድርገውላቸዋል። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በስኬት በመጠናቀቁ እንኳን ደስ ያላችሁ የሚል መልእክት እንዳስተላለፉላቸውም ነው ዜናው ጨምሮ የገለጸው። የአፍሪካ ጉዳዮች ረዳት ሚኒስትሩ ቲቦር ናዥ የኢትዮጵያ ሰላም በቀጠናው ሰላምን ለማረጋገጥ ወሳኝ መሆኑን አሳስበዋል። ባለፉት ሁለት ቀናት ወደ ሱዳን ለሸሹ 7000 የሚሆኑ ኢትዮጵያውያን ነፍስ አድን እርዳታ ለማድረስ እየጣረ መሆኑን የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽነር UNHCR አስታውቋል። በፌደራሉ መንግስትና በትግራይ ክልል ገዢ ፓርቲ ህወሓት ታጣቂዎች መካከል እየተካሄደ ያለውን ውጊያ ሸሽተው ሱዳን ከደረሱት ውስጥ የሚበዙቱ ሴቶችና ህጻናት መሆናቸውን UNHCR አስታውቋል። ዘገባውን ሰለሞን አባተ ይዟል።
ሱዳን የደረሱት ኢትዮጵያውያን ስደተኞችና ተፈናቃዮች በድንበር ጣቢያዎቹ የገዳሪፉ አሉጅና በከሰላ ክፍለ ሀገር ሐምዳየት በጊዜያዊ የመሸጋገሪያ መጠለያዎች አርፈው ለጊዜው ምግብና ውሃ እየቀረበላቸው መሆኑን UNHCR አመልክቷል። ከፍተኛ ኮሚሽነሩና የአካባቢው ባለስልጣናት ስደተኞቹን የመለየትና የመመዝገብ ሥራ በጋራ እያከናወኑ መሆናቸውም ታውቋል። በፍጥነት እየተለዋወጠ ባለው ሁኔታ ውስጥ የሚፈናቀለው ሰላማዊ ሰው ቁጥር እየጨመረ ሊሄድ እንደሚችል በመገመት በአካባቢው ባሉ ሌሎች ሀገሮች ውስጥም ተመሳሳይ ዝግጅት እያደረገ መሆኑን UNHCR ገልጿል። የአካባቢው ሀገሮች ከየቤቱ እየተፈናቀለ ለሚሰደደው ሰው ድንበሮቻቸውን ክፍት እንዲያደርጉ፣ የኢትዮጵያ መንግስትም የከፍተኛ ኮሚሽነሩ ሰራተኞች በየአካባቢውና ትግራይ ክልል ውስጥ ለሚፈናቀለው ሰው አፋጣኝ እርዳታ ማድረስ እንዲችሉ ሁኔታዎችን እንዲያመቻች የኮሚሽነሩ የቀጣናው ቢሮ ዳይሬክተር ክለመንታይን ኮይታ ሰላም ይጠይቀዋል። ባለፉት 24 ሰዓታት ውስጥ በሺዎች የሚቆጠሩ ሰዎች እየተፈናቀሉ መሰደዳቸውና ግጭቱም እየተባባሰ መሄዱ የገዘፈ ጥሪት ፈጥኖ ማንቀሳቀስ እንደሚያስፈልገውና ጥገኝነት እየጠየቁ ያሉ ሰዎችን ፍላጎቶች ለማሟላትም የጠነከረ ስራ እንደሚጠይቀው ዳይሬክተሩ አመልክተዋል። ምንም እንኳን ስደተኞች መጠለያዎች ያሉት በግጭቶቹ ቦታዎች ላይ ባይሆንም ቅርበታቸው ግን ኢትዮጵያ ውስጥም የ96000 ኤርትራውያን ስደተኞችና ግጭቱ በተጫረበት ጊዜ የተፈናቀሉ 100000 የሀገር ውስጥ ተፈናቃዮች ጉዳይ በብርቱ እያሳሰበው መሆኑንም አስታውቀዋል። መንገዶች መዘጋታቸውን፣ የስልክና የኢንተርኔት አገልግሎቶችን መቋረጣቸውን የጠቆመው ከፍተኛ ኮሚሽነሩ ሁኔታው ግንኙነት ለመፍጠር እጅግ አዳጋች መሰናክል መደቀኑንም አስታውቋል። የነዳጅ እጥረት መኖሩን፣ ባንኮች መዘጋታቸው የገንዘብ ውጥረትን አስቸጋሪ እንዳደረገውም ገልጿል። አዋሳኝ አካባቢዎችን ጨምሮ ስደተኞች ወደ ተጠለሉባቸው ቦታዎች መድረስ እጅግ ከባድ እየሆነ መምጣቱንም UNHCR አመልክቷል።
የታንዛኒያ ተቃዋሚ ፖለቲከኛና በቅርቡ የተካሄደው ፕሬዝደንታዊ ምርጫ ተፎካካሪ የነበሩት ቱንዱ ሉሱ ምርጫው መጠነ ሰፊ መዛባት የነበረበት ነው የሚለው አገር አቀፍ ተቃውሞ መክሸፉን ተከትሎ ሀገሪቱን ጥለው ወደ ቤልጅየም ተጉዘዋል። ለሕይወቴ ያሰጋኛል ብለው ከአንድ ሳምንት በላይ ጀርመን አምባሳደር መኖሪያ ተደብቀው ከቆዩ በኋላ ነው ወደ አውሮፓ የሄዱት። ታንዛኒያ ውስጥ ብቆይ አደጋ ላይ ወድቃለሁ፣ የሚሄደው ግን ለማምለጥ ብዬ ሳይሆን አዲስ የትግል ግንባር ለመክፈት ነው ማለታቸው ተጠቅሷል። አንድ የፖለቲካ ተንታኝ በሰጡት አስተያየት የታንዛኒያ መንግስት የቱንዱ ሉሱን ሀገር ጥሎ መሄድ ተቃዋሚ የፖለቲካ ጎራውን ያው ብጥብጥ አስነስቶ ለመኮብለል ነው ብሎ ለማሳጣት ይጠቀምበታል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኮቪድ-19 የዓለም ኢኮኖሚን ባወደመበት በአሁኑ ጊዜ በዓለም ዙሪያ የረሃብ ሁኔታ ከፍተኛ ደረጃ ላይ ደርሷል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። በከፍተኛ የምግብ እጥረት ምክንያት በሚሊዮኖች የሚቆጠሩ ሰዎች ቤተሰባቸውን ለመመገብ ሲሉ ለፍልሰት መዳረጋቸውን የዓለም የምግብ ፕሮግራምና ዓለም አቀፍ የፍልሰት ድርጅት IOM ተናግረዋል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን ያስደምጠናል። የወረርሽኙን ወቅታዊ ይዞታ በተመለከቱ ዜናዎች ትናንትና ዩናይትድ ስቴትስ ውስጥ በኮቪድ-19 የታመሙ 61,964 ሰዎች ሆስፒታል መግባታቸው ታውቋል። ይህ አሃዝ ሚያዝያ አጋማሽ ላይ የነበረውን ከፍተኛውን ሆስፒታል የገቡ ህሙማን ቁጥር በ2000 ገደማ የሚበልጥ እንደሆነ ነው የተመለከተው። በኮቪድ ሳቢያ ሆስፒታል የሚገቡት ሰዎች ቁጥር ማሻቀቡ በሀገሪቱ በተለይም በማዕከላዊ ምዕራቡ በርካታ ክፍለ ግዛቶች ያሉ የጤና ተቋማት አቅም ላይ ብርቱ ጫና እያሳደረ መሆኑ ተመልክቷል። አንዳንዶቹ ሆስፒታሎች ታካሚዎችን ለማስተኛ መኪና ማቆሚያዎቻቸው ላይ ድንኳን ተክለዋል ወይም ታካሚዎችን በአካባቢው ወዳሉ ሌሎች ሆስፒታሎች ለመላክ ተገደዋል። ዩናይትድ ስቴትስ ትናንት ብቻ የተገኙትን 130,989 የኮሮና ቫይረስ ተያዦች ጨምሮ ከ10.1 ሚሊዮን በላይ የቫይረሱ ተጠቂዎችን ይዛ ከዓለም ቀዳሚነቱን እንደያዘች ነች። ይህ የፈረንጆች ህዳር ወር ከገባ ባለፉት 10 ቀናት ብቻ በዩናይትድ ስቴትስ ከ1 ሚሊዮን በላይ አዲስ የቫይረሱ ተያዦች እንደተገኙ ነው የተገለጸው። ይህ በዚህ እንዳለ የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል CDC የፊት የአፍንጫ እና አፍ መሸፈኛ ጭንብል ጠቀሜታን የሚመለከተውን ምክረ ሐሳቡን አሻሽሎ አቅርቧል። ጭንብል መሸፈን ሌላውን ሰው ቫይረሱ እንዳይጋባበት ብቻ ሳይሆን ራሱን ጭንብሉን ያደረገውን ሰውም ከቫይረሱ እንደሚጠብቅ ነው የገለጸው። CDC ሁሉም ሰው ጭንብል ቢጠቀም የቫይረሱን መዛመት ለመቆጣጠር እንደሚረዳ በርካታ ጥናቶች እንዳረጋገጡ ጠቅሷል። ከተደረጉት ጥናቶች መካከል አንደኛው በኮቪድ-19 ታመው የነበሩ 2 ጸጉር ሰሪዎች ፊታቸውን በጭንብል ሸፍነው ስራቸውን ሲሰሩ ያስተናገዷቸው 67 ሰዎች ላይ ቫይረሱን እንዳላጋቡ ተገልጋዮቻቸው ላይ በተደረገ የንክኪ ክትትል ሊታወቅ መቻሉን ጠቅሷል። በዓለም ዙሪያ ኢራንና ሊባኖስ እንደሌሎቹ በርካታ ሀገሮች ሁሉ እያሻቀበባቸው በመጣው የቫይረሱ ስርጭት ምክንያት አዲስ የእንቅስቃሴ ክልከላ እርምጃዎችን አጽንተዋል። ኢራን የቫይረሱ ተያዦች ቁጥር ከ700,000 በላይ የደረሰ ሲሆን ሊባኖስ ውስጥ ደግሞ ወደ 97,000 እየተጠጋ ነው። የዓለም የጤና ድርጅት በዚህ ሳምንት አመታዊ ጉባኤውን እያካሄደ ነው። ድርጅቱ የለውጥ እርምጃዎች እንዲወስድ ጫናው ተጠናክሮ ቀጥሏል። በሌላ በኩል የዓለሙ ድርጅት በዩናይትድ ስቴትስ አዲስ ተመራጩ ፕሬዝዳንት ጆ ባይደን ዩናይትድ ስቴትስ ለድርጅቱ የምትሰጠውን መዋጮ አቁማ ከተቋሙ በመውጣት ያደረገችውን ውሳኔ ይቀለብሱልናል የሚል ተስፋ እንደያዘ ታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዛሬ በዩናይትድ ስቴትስ የአርበኞች መታሰቢያ ቬተራንስ ዴይ በዓል ነው። ትናንት በመታሰቢያ በዓሉ ዋዜማ የትራምፕ አስተዳደር አሜሪካውያን የጦር አርበኞችና በጦርነቶች የቤተሰብ አባላት ያጡ ቤተሰቦች በሙሉ ለዕድሜ ልክ በዩናይትድ ስቴትስ ብሔራዊ ፓርኮች በነጻ እንዲገቡ መፈቀዱን አውጇል። ፕሬዚደንት ትራምፕ ባለፈው ሳምንት ህዳር ወይም ኖቬምበር ወርን ብሔራዊ የጦር አርበኞችና የጦር ኃይል ቤተሰቦች ወር ሲሉ ሰይመውታል። ፕሬዚደንቱ በውጊያ የተገደሉ የዩናይትድ ስቴትስ ወታደሮችን ዋጋ ቢሶች፣ ሞኞች ብለዋል በሚል በአትላንቲክ መጽሔት ላይ ባለፈው መስከረም ወር የወጣውን ዘገባ ተከትሎ በከባዱ መነቀፋቸው ይታወሳል። ፕሬዚደንቱ ግን ውንጀላውን አስተባብለዋል። በመጨረሻም ዋናው የፍልስጤማውያን ተደራዳሪ ሳኤብ ኤርካት ትናንት በኮቪድ-19 ሳቢያ ሕይወታቸው ማለፉ ተነግሯል። ለበርካታ አሰርታት ነጻ የፍልስጤም መንግስት እንዲመሰረት የሚደረገውን ድርድር ሲመሩ የኖሩ ናቸው። በኃይለኛ ተሟጋችነታቸውም ይታወቃሉ። በተወለዱ በ65 ዓመታቸው እስራኤል በሚገኝ ሆስፒታል ላረፉት ለሳኤብ ኤርካት የፍልስጤም አስተዳደር ፕሬዚደንት መሐሙድ አባስ ለሶስት ቀናት የሚቆይ የሐዘን ጊዜ አውጀዋል። በሌላ ዜና ረፍት የባህሬን ጠቅላይ ሚኒስትር ሐሊፋ ቢን ሳልማን አልሐሊፋ በ84 ዓመታቸው አርፈዋል። ዩናይትድ ስቴትስ በሚገኘው ሜዮ ክሊኒክ ማረፋቸውን የገለጸው የባህሬን መንግስት የሞታቸው ምክንያት የሆነውን ህመም ግን አልገለጸም። እንደ አውሮፓውያን አቆጣጠር ከ1971 የጀመሩ ጠቅላይ ሚኒስትሩን ይዘው የቆዩ ናቸው። በባህሬን ፖለቲካ ትልቅ ተደማጭነት የነበራቸው ጠቅላይ ሚኒስትሩ ከ9 ዓመታት በፊት በተካሄደው የአፍቃሪ ዲሞክራሲ ተቃውሞ ሰልፈኞች ላይ በወሰዱት እርምጃ በብርቱ የተነቀፉና በሙስናም የሚወነጀሉ ነበሩ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናዎቹ እናመሰግናለን። የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የማክሰኞ ህዳር 2 2013 ዓመተ ምህረት ዝግጅታችንን ነው።
ለጠቅላላው ህዝብ ማለት እንችላለን አስደንጋጭና አስቸጋሪ ጊዜ እንደሆነ ነው። እንዲህ አይነት ጦርነት በተለይ በሁለቱ ወንድማማች መካከል ወይም ደግሞ አሁን ባለው አቀማመጥ ክልልና የፌዴራል መንግስት ይካሄዳል ይኖራል ብሎ የጠበቀ ብዙ ሰው ያለ አይመስለኝም።
በመንግስት በኩል ያሉ ማስረጃዎች ወይም በህወሓት በኩል ያሉ ማስረጃዎች ሊኖሩ ይችላሉ ያልተገለጹ። በተገለጹ ማስረጃዎች ስመለከተው ግን በመጀመሪያ ከመነሻው ማለት ነው አንድ የክልል መንግስት ልክ እንደ አገር ጦር መሳሪያ ማከማቸትና መመልመልና ለጦርነት መዘጋጀት ሲጀምር ከዛ ነው ጦርነት የተጀመረው ማለት ነው።
የቀደሙት አቶ ክቡር ገና የኢኒሼቲቭ አፍሪካ ስራ አስፈጻሚ ዳይሬክተር ከአዲስ አበባ፣ እርሳቸውን ተከትሎ የተሰሙት ደግሞ አቶ ብርሃነ መዋ ከዋሽንግተን ዲሲ በግል የንግድ ስራ የሚተዳደሩና በኢትዮጵያ ጉዳዮች በመጻፍ የሚታወቁ ናቸው። በቅርቡም በኢትዮጵያ የዜግነት ደህንነት ዋስትናና የሀገሪቱን ሰላም አስመልክቶ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ጽፈዋል። በሰሜን ኢትዮጵያ በመካሄድ ላይ ያለውን ውጊያ ጨምሮ በወቅታዊ ጉዳዮች ላይ ለሚያደርጉት ውይይት በሁለተኛው አጋማሽ ጠብቋቸው። ዝግጅቶቻችንን በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የህወሓት ቡድን በሁመራ አቅራቢያ በመትገኘው ማይካድራ ከተማ በአማራ ተወላጆች ላይ አሰቃቂ የዘር ማጥፋት ወንጀል ፈጽሟል ሲል የክልሉ ገዢ ፓርቲ አስታወቀ። የአማራ ብልጽግና ፓርቲ ትላንት ባወጣው መግለጫ እንዳለው ህወሓት ግድያውን የፈጸመው በህዝቦች መካከል የእርስ በርስ ጦርነት እንዲቀሰቀስ ለማድረግ ነው ብሏል። ድርጊቱ በዓለም አቀፍ የወንጀለኞች ፍርድ ቤት ICC የሚያስጠይቅ ወንጀል መሆኑን እናምናለን ብለዋል በመግለጫው የተጠቀሱት አዲሱ የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር። አስቴር ምስጋናው ዝርዝር ይዛለች።
በህወሓትና በፌዴራል መንግስት መካከል ያለው ልዩነት ወደ ግጭት ካመራ እንሆ አንድ ሳምንት አለፈው። የሀገር መከላከያ ሰራዊት ከአማራ ክልል ልዩ ኃይልና ሚሊሻ ጋር በመሆን ወልቃይት ጠገዴና ሌሎች አካባቢዎችን መቆጣጠሩን አስታውቋል። ሁኔታው ወደ ግጭት ያመራው ህወሓት በሰሜን እዝ ላይ ጥቃት በመፈጸሙ መሆኑን የኢትዮጵያ መንግስት አስታውቋል። በሀገሪቱ የቴሌቪዥን ጣቢያ ቀርበው በሰሜን እዝ ላይ የደረሰውን ጥቃት የገለጹት በቅርቡ ከጡረታ የተመለሱት ሌተናል ጄኔራል ባጫ ደበሌ ድርጊቱ ታሪክ ይቅር የማይለው ነው ብለዋል። ትላንት በሁመራ አቅራቢያ በምትገኘው ማይካድራ ከተማ ነዋሪ በሆኑ የአማራ ወገኖቻችን ላይ በተሸናፊ የህወሓት ጦር አማካኝነት የዘር ማጥፋት ወንጀል ተፈጽሞባቸዋል ያሉት አዲሱ ተሿሚ የአማራ ክልል ርዕሰ መስተዳደር አቶ አገኘው ተሻገር ድርጊቱ በዓለም አቀፉ የወንጀለኞች ፍርድ ቤት የሚያስጠይቅ ወንጀል ነው ብለዋል። ህወሓት በወገኖቻችን ላይ ይህን አሰቃቂ የዘር ማጥፋት ወንጀል የፈጸመው በህዝቦች መካከል የእርስ በርስ ጦርነት እንዲቀሰቀስ አስቦ ነው፣ ግን አስተዋዩ የአማራ ህዝብ በወንድሙ ላይ የበቀል እጁን አያነሳም በማለት አክለዋል። ተብሏል። ሁኔታዎችን እየገመገሙ እንደሚያሳውቁ የገለጹት ርዕሰ መስተዳደሩ ህወሓት ካጠመደው ወጥመድ ላለመግባት ከፍተኛ ጥንቃቄ ማድረግ ላፍታም ቢሆን መዘንጋት የለበትም ብለዋል። የወገኖቻችን ደም የሚመለሰው ህወሓትና ግብረአበሮቹ የሚገባቸውን የቅጣት ዋጋ እንዲከፈሉ በማድረግ ነው ሲሉም አስረድተዋል። በክልሉ ብልጽግና ፓርቲ ወጣው መግለጫ በማይካድራ የተገደሉትን ሰዎች ቁጥር አልጠቀሰም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በሌላ በኩል የትግራይ ክልል መንግስት ያስቸኳይ ጊዜ አወጀ። ከትላንት ህዳር 1 ጀምሮ ተግባራዊ ይሆናል የተባለው ይህ አዋጅ የትግራይ ክልል መንግስት በትግራይ ላይ የተከፈተውን ጦርነት ለመመከት ያስችለኛል ብሎታል።
የትግራይ ክልል መንግስት ካቢኔ በትናንትናው ዕለት ባካሄደው ስብሰባ የትግራይ ህዝብ ህልውናና ደህንነት ለመጠበቅ ሉዓላዊነቱም ከወረራ ለመከላከል ሲል አስቸኳይ ጊዜ አዋጅ ማወጁ ገልጿል። ይህ አዋጅ በክልሉ ህገ መንግስት አንቀጽ 56 ንዑስ አንቀጽ 8 አንቀጽ 108 ንዑስ አንቀጽ 1 መታወጁ ተገልጿል። የአዋጁ ዓላማ የትግራይ ህዝብ ህገ መንግስታዊ የሆነው ራስን የማስተዳደር መብት ለማረጋገጥ ምርጫ ማካሄዱና ህጋዊ ቅቡል መንግስት በመመስረቱ የፌዴራል መንግስት በህዝብ የተመረጠ የትግራይ መንግስት ለማፍረስና ህዝብ ለመግዛት ግልጽ ወረራና ጦርነት በመታወጁ ነው ብሏል። አዋጁ ሁለንተናዊ ሽንፈት የደረሰው ኃይል ከኤርትራ መንግስት በጋራ በመሆን ለማካካስ ግንባር በመፍጠር የህዝብ ሉዓላዊነትና ደህንነት አደጋ ውስጥ በማስገባታቸው የታወጀ ነው ብሏል። ፖለቲካዊ ልዩነት በድርድርና ህግ፣ የሉዓላዊነት መደፈር ደግሞ በመከላከያ ኃይል ጥበቃና ዋስትና ሊኖረው ይገባ ነበር ብሏል አዋጁ። ሆኖም ግን ስልጣን የያዘው የፌዴራል መንግስት የተቆጣጠረ በአዋጁ አገላለጽ ደግሞ አህዳዊና አምባገነን የአብይ አህመድ ቡድን ህገ መንግስታዊ ስርዓት በማፍረስ ለባዕድ ህዝብ አሳልፎ በመስጠቱ ነው ብሏል። በዚህ መሰረት መንግስት በመደበኛ ህጎች ተጠቅሞ ለገጠመው ወረራ መቆጣጠር ከባድ በመሆኑ የታወጀ ነው ብሏል አዋጁ። በወጣ አዋጅ መሰረት የተከለከሉ ተብለው የተገለጹ የትግራይ ህዝብ ህልውናና ደህንነት እንዲሁም ሉዓላዊነት አደጋ ላይ መጣል፣ በተጨማሪ በመንግስት በክልሉ የፖለቲካ ፓርቲ መንግስታዊ ወይም የግል ተቋማት የሽብር ተግባር ላይ መፈጸም፣ ስለላ ማካሄድ፣ የክልሉ ህገ መንግስት ስርዓት ማፍረስ፣ የተደራጀ የወንብድና ተግባር ሆነ በመሰረተ ልማቶች ጉዳት ማድረስ ከልክለዋል። ተጨማሪ ክልከላዎች በቀጣይ በተቋቋመው ኮማንድ ፖስት መመሪያ ይወጣል ተብሏል። ለትግራይ ህዝብም የክተት ጥሪ በአዋጁ ቀርቧል። በወጣ አዋጅ መሰረት ኮማንድ ፖስቱ እንደያስፈላጊነቱ በከፊል ወይም ደግሞ በሙሉ ማንሳት ይችላል ተብሏል። አዋጁ ለስንት ጊዜ እንደሚቆይ እስካሁን በግልጽ አልተቀመጠም። በሌላ በኩል በመቀለ ከተማ የባንክ የስልክ እንዲሁም የኢንተርኔት አገልግሎት እስካሁን ተቋርጧል። ነዋሪዎቹ በሌላ አካባቢ የሚኖሩ ቤተሰቦቻቸው ጋር ለመገናኘት እንዳልቻሉ እየገለጹ ይገኛሉ። የባንክ አገልግሎት አሁን እየሰጠ የሚገኝ የደደቢት ማይክሮፋይናንስ ብቻ ነው። ለመንግስት ሰራተኞች ደሞዝ እንዲሁም በማይክሮፋይናንሱ የቆጠቡ ሰዎች እየተገለገሉ መሆኑ ለማወቅ ችለናል። በትግራይ ክልል ምዕራባዊ ዞን ብሔር መሰረት ያደረገ የትግራይ ልዩ ኃይል በማይካድራ አካባቢ በብዛት ሰው ገድሏል ስለተባለው ለክልሉ የኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሐዱሽ ካሱ ጠይቄያቸዋለሁ። በትግራይ ህዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራ ለመቀጠል ሆን ተብሎ የተሰራጨ የሐሰት ዜና ነው ብለውታል። አቶ ሐዱሽ እንደተናገሩት የትግራይ መከላከያ ኃይል ብሔር መሰረት ያደረገ ጥቃት የመፈጸም ባህል የለውም፣ ይህ የነሱ ባህል ነው ብለዋል። ጡረተኛ ጀነራሎች ጭምር ትግርኛ ተናጋሪ በማለት በህዝብ ላይ የዘር ማጥፋት አዋጅ ተናግሯል በማለት ነው የገለጹት። በትግራይ ውስጥ የሌላ ብሔር ተወላጆች ብዙ አሉ፣ በሰላምም እየኖሩ ይገኛሉ ያሉት አቶ ሐዱሽ ይህ መረጃ ግን በሌላ አካባቢ የሚገኝ የትግራይ ተወላጅ ለመጨፍጨፍና በትግራይ ላይ የተከፈተው ወረራ ህዝብ ለማነሳሳት ነው፣ ሆኖም ግን የኢትዮጵያ ህዝብ አልተቀበላቸውም ብለዋል አቶ ሐዱሽ። በሌላ ዜና ደግሞ የትግራይ ተወላጆች ከደቡባዊ ዞን ወደ አማራ ክልል ወሎ አካባቢ ጦርነት በመፍራት እየሸሹ ነው ተብሏል እና በዚህ ጉዳይ ምላሻቸው ምንድን ነው ተብለው የትግራይ ህዝብ በህዝባዊ ጦርነት ነው ያለው፣ ይህ አንድነቱን ለማዳከም የተነገረ የሐሰት መረጃ ነው ብለውታል። ህዝብ አካባቢው እየጠበቀ ሰራዊቱ እያበረታታ ነው ያሉት አቶ ሐዱሽ የታወጀበት ጦርነት እየመከተ ነው፣ ይህ መረጃ ሐሰት ነው በማለት አጣጥለውታል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
አስቴርንና ሙልጌታን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ጦር የማንንም የውጭ ኃይል ድጋፍ ሳይፈልግ የህወሓትን የጥፋት ቡድን የመደምሰስ ቁመና አለው ሲሉ የመከላከያ ሚኒስትር ዶክተር ቀና ያደታ ተናግረዋል። ሚኒስትሩ ይህንን ያሉት የኤርትራ ጦር ከኢትዮጵያ የመከላከያ ኃይል ጋር ወግኗል በሚል ከህወሓት የተሰነዘረውን ውንጀላ ባጣጣሉበት አስተያየት ነው። የኢትዮጵያ ህዝብ ለሰራዊቱ እያሳየ ያለውን ድጋፍ አጠናክሮ እንዲቀጥልና የትግራይ ልዩ ኃይልም አጥፊ ቡድኑን አሳልፎ በመስጠት ህዝብንና ሀገርን እንዲታደግም ሚኒስትሩ ጥሪ አቅርበዋል። ፀሐይ ዳምጠው ዘገባውን ታስደምጠናለች።
የመከላከያ ሚኒስትሩ ዶክተር ቀና ያደታ ዛሬ የሰጡት መግለጫ በህወሓት ተሰራጩ ባሏቸውና ሐሰት ስሉ በጠቀሷቸው መረጃ ላይ ያተኮረ ነው። የሐሰት መረጃዎቹ የጽንፈኛው ቡድን የተስፋ መቁረጥ ምልክቶች ናቸው ያሉት ሚኒስትሩ መንግስት ከውጭ ሀገር ጋር ሆኖ የትግራይ ህዝብ እየወጋ ነው የሚለውን ውንጀላ በምሳሌነት ጠቅሷል።
ከውጭ ሀገር ጋር ሆነን ሰራዊቱ የትግራይን ህዝብ እንደመወጋ አድርጎ ያቀርባል። ስህተት ነው። ይሄንን የጥፋት ቡድንን ለማስወገድ ሰራዊቱ ምንም ሌላ ተጨማሪ ድጋፍ አይጠይቅም። በቂ ምንም ህዝባዊ ዓላማ የሌለው ቡድን ይቅር ከዚህ በላይ ማይል ቢመጣ ያለምንም ድጋፍ ያለምንም ተጨማሪ ኃይል ሰራዊቱ ተልእኮ ሊፈጽም ይችላል። ለዚህ ከውጭ የሚጠይቅበት ምክንያት የለውም። በቂ ነው ለዚህ ቡድን። ሁለተኛ ከማንኛውም የውጭ ኃይል ጋር ሆኖ አገሩንም አይወቅም ሰራዊቱ። ለዚህም አልተፈጠረም። እንደዚህም ካድ አይደለም። ምናልባት ካድዎቹ ከራሳቸው አንግላይቶ በዚህ ደረጃ አስቦ ካልሆነ በቀር ሰራዊቱ ከማንም የውጭ ኃይል ጋር ሆኖ ህዝቡን ሀገሩን የሚወጋበት ስነ ልቦናም ፍላጎትም አስተሳሰብም የለውም።
ጦርነቱ ተራ ወንጀለኛን የመፈለግ ሳይሆን የሀገር ሉዓላዊነት አደጋ ውስጥ የጣለን ጽንፈኛ ቡድን አድኖ የመያዝ ግብ ያለው ነው ብለዋል የመከላከያ ሚኒስትሩ ዶክተር ቀና ያደታም። ይሄ ቡድን ህግ የማስከበር ስራውን የእርስ በርስ ጦርነት አስመስሎ እያቀረበ ነው ያሉት ሚኒስትሩ ይህም ስህተት መሆኑን ገልጿል።
የትግራይ ልዩ ኃይልና ሚሊሻው ይህንን ለጥፋተኛ ቡድን ተገን መሆን የለበት። እነሱ በተጠቀሙበት ልዩ ኃይሉ ሚሊሻው ምንም ጥቅም በማያገኝበት አላማ ለሌለው ጦርነት መሰለፍ አለበት። ያላስፈላጊ መስዋዕትነትንም መክፈል የለበትም። ስለዚህ ልዩ ኃይሉ እጁ ለሰራዊታችን መስጠት አለበት። ከተቻለም የጥፋት ኃይሉን በራሱ ይዞ ወደ ህግ ማቅረብ አለበት። በራሱ ራሱንም ነጻ ማውጣት አለበት። የትግራይ ህዝብም ከዚህ የጥፋት ቡድን ነጻ እንዲሆን ጥረት ማድረግ መቻል አለበት። ከዛ ውጭ ግን የግድ ይከላከላለሁ፣ ለዚህ ጥፋተኛ ቡድን ይዋጋለሁ የሚል ከሆነ ደግሞ እንደምደመሰስ እርምጃ እንደሚወሰድ ደግሞ ማወቅ አለበት።
የመከላከያ ሰራዊቱ የሚወስደውን የህግ የማስከበር እርምጃ በጥንቃቄ እያከናወነ መሆኑንም ነው ሚኒስትሩ የገለጹት። የትግራይ ህዝብ የጥፋት ቡድኑን ሴራ በመገንዘብ ለጉዳት እንዳይዳረግ በማለትም አስጠንቅቋል። ህዝቡ ለሰራዊቱ እያሳየ ያለውን ድጋፍ እንዲያጠናክርም ጠይቋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የኢትዮጵያ አየር ኃይል ህወሓት ሊጠቀምባቸው አስቧል ያላቸውን ኢላማዎች ከጥቅም ውጭ እያደረገ መሆኑን ገለጸ። የመገናኛ ስርዓቱን በማቋረጥ የሰሜን እዝን አስመትተዋል ያላቸውን ጄኔራልና መኮንኖች በቁጥጥር ስር መዋሉን ደግሞ የፌዴራል ፖሊስ ኮሚሽን ገለጸ። መለስካቸው አመሃ ዝርዝር አለው።
የኢትዮጵያ መንግስት በአሁኑ ጊዜ ጁንታ እያለ የሚጠራው የህወሓት አመራር ቡድን እስትንፋስ የነበሩ የነዳጅ ማከማቻዎች፣ የመሳሪያ ማከማቻዎችና ሌሎች የተመረጡ ኢላማዎችን የኢትዮጵያ አየር ኃይል ጀቶች ማውደማቸውን ዋና አዛዡ ሜጀር ጄኔራል ይልማ መርዳሳ መናገራቸውን የኢትዮጵያ ቴሌቪዥን ዘግቧል። ዘገባው ጄኔራሉን በመጥቀስ ጀቶቹ እየተመላለሱ ኢላማዎቻቸውን ይደበድቡ እንደነበሩም ይናገራል። አክሎም ፓይለቶቹ የተመረጡ ኢላማዎችን ለመደምሰስ መሳሪያ ጭነው ይሄዱ፣ ሲቪል የሚጎዳ ከመሰላቸው ሳይተኩሱ በመመለስ ነጥሎ የመምታት ስትራቴጂ እየተከተሉ እንደሚገኙም የኢትዮጵያ ቴሌቪዥን ጠቅሷል። የጥፋት ቡድን የተባለው ለሕግ እስኪቀርብ ድረስም አስፈላጊ በሆነ ጊዜ ሁሉ አየር ኃይሉ ጥቃቱን እንደሚቀጥልም ታውቋል። በተመሳሳይ ዜና በመንግስት በህዝብና በሀገር መከላከያ ሰራዊት የተጣለባቸውን አደራና ኃላፊነት ወደ ጎን በመተው የጁንታው ህወሓት ሴራ አካል በመሆን የሀገር ክህደት ወንጀል በመፈጸም የተጠረጠሩ ጄኔራል መኮንኖች፣ ከፍተኛ ወታደራዊ መኮንኖችና የበታች ሹማምንት በቁጥጥር ስር መዋላቸውን ፌዴራል ፖሊስ ማስታወቁን የመንግስት መገናኛ ብዙሃን ዘግበዋል። ዘገባው እንደዘረዘረው የሀገር መከላከያ ሰራዊት አባል ሆነው ከህወሓት ጋር በመጣመር ጥቅምት 24 ቀን 2013 ዓ.ም ምሽት ላይ በትግራይ ክልል የሚገኘው የሰሜን እዝ ከማዕከል ጋር የነበረውን ግንኙነት ሙሉ በሙሉ እንዲቋረጥና የእዙ የመገናኛ ስርዓት ለጁንታው የህወሓት ቡድን እንዲመቻች በማድረግ የተጠረጠሩት ሜጀር ጀነራል ገብረመድህን ፍቃዱ ወይንም በቅጽል ስማቸው ወዲ ነጩ የተባሉት ተጠርጣሪ በሀገር ክህደት ወንጀል ከነ ግብረ አበሮቻቸው በሀገር መከላከያ ሰራዊትና በፌዴራል ፖሊስ ኮሚሽን በቁጥጥር ስር እንደዋሉ የኢትዮጵያ ቴሌቪዥንና ሌሎችም ዘግበዋል። ዘገባዎቹ እንዳሉት በሀገር ክህደት ወንጀል በዋነኝነት የተጠረጠሩት ሜጀር ጀነራል ገብረመድህን ፍቃዱ ከለውጡ በፊት በሀገር መከላከያ ሰራዊት የአጋዚ ኮማንዶ እና ልዩ ኃይሎች አዛዥ የነበሩ ሲሆን በሰራዊቱ ውስጥም በተለያዩ የሥራ እርከኖች እንዳገለገሉ ታውቋል። ለውጡን ተከትሎም በሀገር መከላከያ ሰራዊት የመገናኛ መምሪያ ኃላፊ ሆነው ሲሰሩ እንደነበረ ታውቋል። ይሁንና ጀነራል መኮንኑ የተጣለባቸውን ሀገራዊ ከፍተኛ ኃላፊነት በመተው አገር ለማፍረስና ለማተራመስ ከሚንቀሳቀሰው የህወሓት ጁንታ ሴራ አካል በመሆን የሰሜን እዝ ከማዕከል ጋር ያለውን ግንኙነት እንዲቋረጥና በካህዲዎች ጥቃት እንዲፈጸምበት ከማድረጋቸውም በላይ ቦምቦችና የሚሳይል መሳሪያዎችን የያዙ 11 ሳጥኖች የግንኙነት መሳሪያዎች ናቸው በሚል ሽፋን ለጁንታው ቡድን ወደ ትግራይ ለመላክ ሲዘጋጁ ከተለያዩ የጦር መሳሪያዎች ጋር እጅ ከፍንጅ መያዛቸውን የፌዴራል ፖሊስ ኮሚሽን መግለጹን እነዚሁ የመንግሥት መገናኛ ብዙሃን ድርጅቶች ዘግበዋል። በዚህ ወንጀል ተጠርጥረው የተያዙት ጀነራል መኮንኖች ከፍተኛ ወታደራዊ መኮንኖችና የበታች ሹማምንት በጠቅላላ 17 እንደሆኑ ቢነገርም ዘገባዎቹ ሌሎችን አልዘረዘሩም። ዘገባዎቹን ከሌላ ነጻ ምንጭ ወይንም ተቃራኒ ወገን ለማጣራት አልቻልንም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በሀገር መከላከያ ሰራዊትና በህወሓት መካከል የተቀሰቀሰውን ወታደራዊ ግጭት ተከትሎ በትግራይ ክልል ዋጆ አካባቢ የሚኖሩ ሰዎች ተፈናቅለው ወደ አማራ ክልል ሰሜን ወሎ እየገቡ መሆኑን ገለጹ። የሰሜን ወሎ ዞን ለተፈናቃዮቹ አስፈላጊውን ድጋፍ እንደሚያደርግ አስታውቋል። የመስፍን አራጌ ዘገባ ነው፣ ተከታተሉት።
ወታደራዊ ፍጥጫው ስጋት ላይ የጣላቸው በትግራይ ክልል የዋጅ አካባቢ ነዋሪዎች ጦርነቱ ከተከሰተ ጀምሮ ህይወታቸውን ለማትረፍ አጎራባች ወደ ሆነው ሰሜን ወሎ ዞን ቆቦ እየመጡ መሆኑን ይናገራሉ። ወደ ቆቦ ለመድረስ 15 ኪሎ ሜትር ገደማ ርቀት አለው። የትራንስፖርት አገልግሎት ደግሞ ተቋርጧል። እናም እስከ 4 ሰዓት የሚደርስ አድካሚ የእግር ጉዞ ማድረግ ይጠበቅባቸዋል። ዛሬ ማለዳ ወደ ቆቦ መምጣቱን የሚናገረውና ስሙ እንዳይጠቀስ የፈለገ አንድ የዋጅ ነዋሪ ዋጃ ውስጥ ለመቆየት የደህንነት ስጋት አለብን ባይ ነው።
በጣም አስጊ ነው። ማታ ልጆች አስነ ወስደዋል። የተወሰኑ ልጆች በጨለማ ስ ልጆች አካባቢ። ስለዚህ ሜዳው ላይ የነበሩ ቄናቸውን ለቀው ደግሞ ወደ ተራራው ይዛል።
እነማን ናቸው ለቀው ሄዱት?
እነሱ የትግራይ ክልል ሚዛይል ማለት። ስለዚህ በቃ አዳሩ የሚያለቅበት ሊኖር ይችላል። ከዚህ ወደኋላ ማሳሰጠ ለቀው ሄዳቸው ምንም ሳይመጣባቸው ለቀው ወደኋላ ሄዳቸው ውልቃት ያደረጉትን ነገር እዚህ ሊደግሙት ይችላሉ። በቃ ህዝቡ በሽብር ነው ያለው። አብዛኛው ልጅ ወጣሁን በግድ ይመጣል ያለ ትራንስፖርትም የለም። መንገዱን ባሸዋለ ይዞታል።
እስኪ አመጣጥህን ንገረኝ፣ እንዴት ብለህ መጣ?
አሁን ዛሬ ላይ ዛሬ ጧት ላይ ዛልስ ለቀ ብሏል። እስካሁን ድረስ ኬላ ነበር። ከዛ ኬላው ላይ ምን አድርገዋል መሰለህ? አሸዋ ደፍተውበታል። ምስራት አድርገው አስፋልቱ ሙሉ በሙሉ አሸዋ ደፍተውበታል።
ትራንስፖርት እንዳይኖር ነው።
ትራንስፖርት ማ ቆይቷል። ካቆመ ያለው አማራጭ ምድር ለቀው ሲሄዱ ያው አሸዋው ላይም ቦምብ ሊኖር ይችላል። በዛም ለምን ብለን በታሻሻለሻል። ግን በአስፋልቱ ነው ቀጥታ የመጣ ነው።
ምን ያህል ትሆናለህ?
ብዙ ብዙ ነው ቁጥር የሚታወቃለ ሴቶችም ህጻናትም ምናምን የተለያዩ የገጠር አጎራባች ከተሞችም አሉ፣ ቀበሌዎችም አሉ። የአማራ ክልል አቅም የሌላቸው ሴቶች ትልቆች ወደዛ ይሄዳሉ። ወደዚህ ወደ ቆቦ ከተማ መጣ ማለ ወደራ ቆቦ እና እየተበታተነ ነው።
ቤተሰቦች ታዳሁን የት ናቸው?
ቤተሰቦችም ትራንስፖርት ና ምንም ስለለ ያው እነሱም ገሚ ትርንደቶች ስለሆኑ ያለው አማራጭ እንግዲህ ትልቆች የማያረጉ የሚል ተረሳሪ ስላለው ወጣቶችም ወጣት ሴቶች አሉ። ዛሜ ተቀምጠሉ ሴቶች ወጥተው ይሄዱም አሉ። ያልቻሉ ደግሞ እዛዋን ወጣም ብለው ቁጭ ብለዋል።
ማንነት ጥያቄ መለስልን፣ በአፍ መፍቻ ቋንቋችን እንማር የሚል ጥያቄ በማንሳታችንና የዛሬ 2 ዓመት የመጣውን ለውጥ ደግፈን በመቆማችን ለተደጋጋሚ እስራት ተዳርገናል የሚሉት ሰለሞን ቀለሙ ደግሞ ዋጃን ለቀው ወደ ቆቦ ከመጡ ወራቶች መቆጠራቸውን ይናገራሉ። ጦርነቱ ከተቀሰቀሰ ወዲህ እስከ 300 የሚደርሱ ሰዎች ወደ ቆቦና ወልዲያ መምጣታቸውን የሚጠቅሱት አቶ ሰለሞን አቅም ያላቸው ተከራይተው፣ ቤተሰብ ያላቸው ከቤተሰብ ጋር ተጠግተው፣ ቤተሰብ የሌላቸው በተዘጋጀው መጠለያ ውስጥ መግባታቸውን አብራርተዋል።
ወለጋና ራያ አላማጣ እንደዚህ ዙሪያው አካባቢ ፍተሻ በማድረግ መንገድ ዘግቶ ሰው አይከላለፍም ነበር። አሁን ግን ይባስ ብሎ በዚህ ሳምንት ውስጥ ይሄ በመከላከያ ላይ ጥቃት ከደረሰ በኋላ የአካባቢው ህብረተሰብ ዋጃና ዋጃ አካባቢ ያሉ ወጣቶች ቁጥራቸው ከ50 በላይ ዛሬ እንኳ ገብተዋል፣ እኛ ተረክበናቸዋል፣ ወደዚህ እየሸሹ እየመጡ ነው። ከ13 በላይ ወጣቶች ስማቸውንም መናገር እንችላለን፣ የምናውቃቸውን ለጊዜው የደረሱነን እነሱን ታፍነው ተወስደዋል። አሁን በአሁኑ ሰዓት ማለት ነው። ከዛ እንደገና እነሱን በማየት እንደገና ሸሽተው በበረሃም በማሽላም በደንም አድርገው ሸሽተው የመጡ እዚህ ራያ ቆቦ ላይ አሁን እነሱን እየሰበሰብነ ወደ ካምፕ የማስገባት ስራ እየሰራ ነው።
ትናንት በወልቃይት ጠገዴ ማይካድራ አካባቢ በአማራ ተወላጆች ላይ የደረሰውን ጭፍጨፋ ዋጃ ላይ እንዳይደገም በመፍራት ሴቶችና እናቶችን ጨምሮ መፈናቀላቸውን የአይን እማኝ ነኝ ያሉ ግለሰብ ለአሜሪካ ድምጽ አስረድተዋል።
ሴቶች ናቸው በአብዛኛው ህጻናት ልጆቻቸውን ይዘው ነው እየተሰደዱ ያሉት። ስጋት ላይ ናቸው። አሁን ቤታቸውን ጥለው ሰብላቸውን እንደሰበሰቡ ነው የወጡት።
ከዋጃ ታፍነው ተወስደዋል የሚባሉት ወጣቶችም ጉዳይ እንደሚያሳስባቸው ተናግረዋል።
አላማጣ አካባቢ የተያዙ፣ ኮረም አካባቢ የተያዙ፣ ዋጃ አካባቢ የተያዙ ወጣቶችን ፍኖ የወሰዷቸውም ሊገሏቸው ነው፣ ለበቀል ነው የወሰዷቸው የሚል ጥርጣሬ ስላለ ምን ዋስትና ነው።
የሰሜን ወሎ ዞን ዋና አስተዳዳሪ ወልደ ትንሳኤ መኮንን ለተፈናቃዮቹ አስፈላጊው ድጋፍ እንደሚደረግ አረጋግጠዋል።
ትላንትናና ዛሬ ቁጥር 83 አካባቢ ሆኑ ናቸው ያገኘ ናቸው። እዚህም ተቀብለን በአግባቡ በተለይ ወጣቶች ናቸው በተለያየ መንገድ እየተገደልን ነው የሚል ሀሳብ ነው የሚሰጡት። እነኝህም ተቀብለን ያው ተገቢውን እንክብካቤና መስተንግዶ እያደረግንላቸው
በወቅታዊ ችግርና በስልክ አገልግሎት መቋረጥ ምክንያት ታፍነው ተወስደዋል ስለተባሉት ወጣቶችም ሆነ በራያ አካባቢ በሚኖሩ የህብረተሰብ ክፍሎች ላይ ደረሰ ስለተባለው ጉዳት ከትግራይ ክልል መንግስት ምላሽ ለማካተት አልተቻለም። ለአሜሪካ ድምጽ ሬዲዮ መስፍን አራቂ።
መስፍንን ለዘገባው እናመሰግናለን። ወደ ዩናይትድ ስቴትስ የምርጫ ጉዳይ ስናልፍ ፕሬዚዳንት ዶናልድ ትራምፕ የጆ ባይደንን የምርጫ ውጤት ለመቀልበስ በህግ ለመፋለም መነሳታቸውን የሪፐብሊካን ፓርቲ አባላት አልተቀበሉትም። የዋይት ሀውስ ዘጋቢ ፓትሲ ውዳስኳራ ያጠናቀረችውን ደረጀ ደስታ ያቀርበዋል።
የዓለም መንግስታት የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጨምሮ ለተመራጩ ፕሬዚደንት ጆ ባይደን የደስታ መልእክታቸውን አስተላልፈዋል። አገር ውስጥ ያለው ሁኔታ ግን ከዚህ የተለየ ነው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እንዲህ ይላሉ።
ወደሚቀጥለው የፕሬዚደንት ትራምፕ አስተዳደር ሁለተኛው ዘመን የሚደረገው ሽግግር ያለምንም ችግር ይካሄዳል።
የአገሪቱ ዋና ዲፕሎማት ማይክ ፖምፔዮ የምርጫውን ውጤት አልተቀበሉትም። የፕሬዝደንት ዶናልድ ትራምፕን ህጋዊ የሆኑትን ድምጾች ብቻ እንጂ ህገወጦቹን ድምጾች አትቁጠሩ የሚለውንና ዲሞክራቶች ምርጫውን ሰርቀውታል የሚለውን መሰረት የሌለውን ክስ መልሰው ደግመውታል። ጆ ባይደን ስለዚህ እንደዚህ ይላሉ።
ፕሬዚደንቱም ሆነ የውጭ ጉዳይ ሚኒስትሩ ፖምፔዮ የተናገሩት ነገር ምንም መሰረት የለውም።
በትናንትና ዕለት ጆ ባይደን ሲናገሩ ትራምፕ ምርጫውን አልቀበልም ማለታቸው የሚያሳፍር መሆኑን በመግለጽ አጣጥለውታል።
ማሸነፋችንን መቀበል ያለመፈለጋቸው ነገር ከአሁን እስከ ጃንዋሪ 20 ባለው ጊዜ ጥር 12 መሆኑ ነው ልናከናውን ባቀድነውና ልናደርግ በምንችለው ሁሉ ላይ የሚያስከትለው አንዳች ችግር አይኖርም።
ጆ ባይደንና አጋራቸውን ካማላ ሃሪስን እንኳን ደስ ያላችሁ ያሉት የሪፐብሊካን ሴኔተሮች በጣት የሚቆጠሩ ናቸው። ከፓርቲው መካከል የቀድሞ ፕሬዝደንት ጆርጅ ቡሽ የደስታ መግለጫቸውን ያስተላለፉ ሲሆን አብዛኞቹ የሪፐብሊካን ፓርቲ መሪዎች ግን ከፕሬዝደንት ትራምፕ ጋር ተሰልፈዋል። ለምሳሌ የሴኔተሩ መሪ ሪፐብሊካኑ ሚች መካነል እንዲህ ብለዋል።
ፕሬዝደንት ትራምፕ is 100% within his rights to look into allegations of irregularities.
ፕሬዚደንት ትራምፕ በምርጫው ሂደት ላይ በተነሱ የመዛባት ክሶች ላይ ጥያቄ ማንሳትም ሆነ የሕግ አማራጮቻቸውን የማየት መብት 100% አላቸው።
የሪፐብሊካን ስትራቴጂስት የሆኑት ራብ ስቱዝማን እንደሚሉት አብዛኞቹ ሪፐብሊካኖች በግላቸው ባይደን የሚቀጥለው ፕሬዚዳንት እንደሚሆኑ ቢያምኑም ፕሬዚደንት ትራምፕን መቃረን አልፈለጉም።
Political calculation is you don't want to get on the crosswire.
ይሄ የፖለቲካ ስሌት የሚያሳየው ከዶናልድ ትራምፕ ጋር መስቀለኛ መንገድ ላይ መገናኘት አለመፈለግን ነው። ያንን ማድረግ በአንዲት የትዊት መልእክት ግማሹን ሪፐብሊካን ፓርቲ ግልብጥ ሊያደርግብህ ይችላል። ያንን ራስ ምታት ማንም አይፈልገውም።
የጥር 20ው በዓለ ሲመት የሚከበርበት ዝግጅት ማዋቀሩ ተጀምሯል። ይፋ የሆነው የርክክብ ሂደቱ ግን በትራምፕ አስተዳደር የሚታዘዘው የፌደራል ጠቅላላ አስተዳደር እስከሚያስታውቅበት ጊዜ ድረስ ይቆያል። የአስተዳደር ኃላፊዋ ግን እለቱ መች ሊሆን እንደሚችል እስካሁን አልገለጹም። እየተሸኘ ያለው አስተዳደር የሚያደርግለት ትብብር በሌለበት ሁኔታ ውስጥ ለበርካታ 10 ዓመታት ያገለገሉት የጆ ባይደን ልምድ ጠቃሚ ይሆናል ተብሎም ይጠበቃል። በቨርጂኒያ ዩኒቨርሲቲ በሚለር ማዕከል የፕሬዝደንታዊ ጥናቶች ዲሬክተር ባርባራ ፔሪ ስለዚህ ሲናገሩ እንዲህ ይላሉ።
ዋይት ሃውስን ያውቁታል። ቢሮክራሲውና ስራ አስፈጻሚው አካል እንዴት እንደሚሰራም ያውቃሉ። ስለዚህ የርክክብ ቡድናቸውን ሲያዋቅሩ ዋሽንግተንን እንዴት እንደሚሰራ በሚያውቁና ልምድ ባላቸው ሰዎች ይሆናል።
በትናንትና ሁለት የጆ ባይደን ቡድን በእያንዳንዱ የመንግስት አስተዳደር ኤጀንሲዎች ውስጥ ያሉትን ሁኔታዎች በመቃኘት የስልጣን ርክክቡና ሽግግሩ በጥሩ ሁኔታ የሚካሄድበትን መንገድ የሚያመቻቹ ግለሰቦችን ስም አስታውቋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ትኩረት የኢትዮጵያ ወቅታዊ ጉዳይ ይላል የውይይቱ ርዕስ። በሰሜን የሀገሪቱ ክፍል በፌዴራል መንግስትና በትግራይ ክልል ኃይሎች መካከል በመካሄድ ላይ ያለውን ውጊያ ጨምሮ በኢትዮጵያ የተለያዩ ክፍሎች በዜጎች ዘውግ ለይተው የተነጣጠሩ ጥቃቶችና አጠቃላይ የንጹሐን ዜጎች ደህንነት መጠበቅን አስመልክቶ የተደረገ ውይይት ነው። በተለያዩ ጊዜያት በወቅታዊ ጉዳዮች ላይ የሚያቀርቧቸውን ጽሑፎች ጨምሮ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁት ሁለት እንግዶችን ለውይይት ጋብዘናል። ያወያያቸው አሉላ ከበደ ነው። ለምሽቱም በትላንቱ ስርጭታችን በሰዓት እጥረት ሳቢያ ሙሉ መቅረብ ሳይችል የቀረውን የመጀመሪያ ክፍል ውይይታችንን እናቀርባለን። ወደ ውይይቱ
እንግዶቼ ከሩቅ ከአዲስ አበባ አቶ ክቡር ገና፣ ከዚህ ከዋሽንግተን ዲሲ አቶ ብርሃነ መዋ፣ ለጊዜያቸው አመሰግናለሁ። የሚተዋወቁ ሰዎች የገጠሙኝ ይመስለኛል። አንዳችሁ ቀደም ያለው ሁለተኛችሁ የተከተለው የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ኃላፊነቱን ተረክባችሁ እንደሰራችሁ ተረድቻለሁ። የንግድ ምክር ቤት ጉዳዮች ሲኖሩ በሌላ ፕሮግራም እናመጣችኋለን። ዛሬ የአገር ጉዳይ ነው ውይይታችን። ኢትዮጵያ አሁን ያለችበትን ሁኔታ ይመለከታል። ወደ ቁም ነገሩ ከመዝለቄ በፊት ግን ሁለታችሁም በኃላፊነት የተሰራችሁበት ቦታ ትክክል ነው? ጊዜያችሁ ተገጣጥሞ ነበር ወይስ ኋላና ፊት ነው?
ክቡር ተናገር።
ተከታታይ ነበረ። ከኔ በኋላ ብርሃነ ነው የመጣው።
አቶ ክቡር ገና ኢኒሽቲቭ አፍሪካ የተባለውን ድርጅት በመምራት ለረጅም ዓመታት ሰርተዋል። አቶ ብርሃነ እዚህ ዋሽንግተን ዲሲ በግል ስራ ይተዳደሩ በነበረበት ወቅት ነው መጨረሻ የተገናኘ ነው። የተለወጠ ነገር ካለ ያርሙኝ።
አሁንም በግል ስራ ነው። የስራው አይነት ተቀየረ እንጂ የግል ስራ ነው።
ለትውውቁ ያህል ይህን ካለን፣ በኢትዮጵያ ጉዳይ ያገባኛል በሚል በተለያዩ ውይይቶች በመሳተፍ ትታወቃላችሁ። አቶ ብርሃነ በቅርቡ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ልከዋል። በተመሳሳይ ለዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአባይ ጉዳይ ላይ የተናገሩትን ተንተርሶ የጻፉትን ደብዳቤ የመመልከት እድል አግኝቻለሁ። ደብዳቤውን የጠቀስኩት አንዳንዴም ከዘለፋ የማይሻገሩ ደብዳቤዎችና ጽሁፎች በበዙበት ጊዜ አማራጭም ጭምር እንዲህ ቢደረግም ይበጃል የሚለውን ጭምር የያዘ መልእክት ስለተመለከትኩ ነው። አለፍ አለፍ ብዬ ያነሷቸውን አንዳንድ ነጥቦች እንመለከታለን። በዚህ መንገድ አለ፣ ይህንንም ቢያዩ ይሄ ስህተት ነው የሚል ግራና ቀኙን የሚመለከት አቅጣጫ ለመጠቆም ነው። ዋና ዓላማውና ዛሬ ያለውን ሁኔታ እንዴት ተረዳችሁት? ምንድን ነው የሚታየው? በትግራይ ክልልና በፌደራል መንግስት ግልጽ ጦርነት የተጀመረበት ቦታ ሆነ ነው የምንነጋገረውና አቶ ክቡር እርሶ አዲስ አበባ ነው ያሉትና ከሰውን ጀምር ምን ይታዩታል?
አመሰግናለሁ። ወደ ጥያቄው በቀጥታ ለመግባት ለጠቅላላው ህዝብ ማለት እንችላለሁ አስደንጋጭና አስቸጋሪ ጊዜ እንደሆነ ነው የሚገባኝ። ደግሞ የምሰማውም እንዲህ አይነት ጦርነት በተለይ በሁለት ወንድማማች መካከል ወይም ደግሞ አሁን ባለው አቀማመጥ ክልልና የፌዴራል መንግስት ይካሄዳል ይኖራል ብሎ የጠበቀ ብዙ ሰው ያለ አይመስለኝም። በመሰረቱ ጦርነት በጣም ከባድ ነገር ነው። እንደዚህ በቀላሉ የሚጀመር ነገር ሊሆን የሚገባው አይደለም። አማራጮች መጀመሪያ ተፈልገው እነዚያ አማራጮች ታይተው ትዕግስት በተሞላበት ሁኔታ ችግሮች ለመፍታት አመታትም ቢፈጁም እንኳን በዛ መልኩ መሄዱ የተሻለ ነው። ጦርነት ውስጥ ገብቶ ህፃን፣ ሴት፣ ሽማግሌ፣ ወጣት ህይወቱን እንዲያጣ ከማድረግ የሀገር ንብረት ከሚጠፋ የወደፊት ደግሞ አብሮ መኖር ከነጭራሹ እንዳይኖር ከማድረግ ብዙ ሊደረጉ የሚገባቸው ነገሮች ይኖራሉ፣ መኖርም አለባቸው ብዬ ነው የምገምተው። እና አሁን እየተካሄደ ያለው በእኔ አስተያየት ችኮላ የተሞላበት አሸናፊ ሊኖር የማይችልበት ቀላል መስሎ የሚታይም ቢሆን ቀላል ሆኖ ቀድሞ ወደነበርንበት ለመመለስ የሚያስችል ሁኔታ ሆኖ አላየሁ።
አመሰግናለሁ አቶ ክቡር። ተመሳሳይ ጥያቄ አቶ ብርሃነ፣ እርሶም እስከተረዱ ድረስ የኢትዮጵያን ሁኔታ ዛሬ ያለውን።
አመሰግናለሁ አሉላ፣ በዚህ ወቅታዊና ሀገራዊ በሆነ ጉዳይ ስለጋበዝከኝ አመሰግናለሁ። ወንድሜ ክቡር እንዳለው ጦርነት በጣም በጣም ከባድ ነው እና የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ በተለይ ጠቅላይ ሚኒስትሩ ከሰነዘሯቸው ሀሳቦች ውስጥ የተጠቀሙበት የፖለቲካ ዘይቤ ከለመድነው የተለየ ነበረ። ምንድን ነው? አጠቃላይ የሀገራችን ፖለቲካ የተመሰረተው በብሔር ፖለቲካ ነው። የብሔር ፖለቲካ መሰረቱ ደግሞ ጠላት መፍጠር ነው። ጠላት ፈጥረህ በዛ ጠላት ዙሪያ ህዝብ ታሰባስባለህ። በዚህ ማንኛውም የብሔር ድርጅት አንድ ጠላት ድርጅት አለኝ ብሎ ነው የሚንቀሳቀሰው። የጠቅላይ ሚኒስትሩ አካሄድ ከዚህ ይለያል። የሚጀምሩት ከጠላት አይደለም፣ ከፍቅር፣ ከመግባባት፣ በሰላማዊ መንገድ ከመሄድ የሚል ነው አካሄዳቸው እስከገባኝ ድረስ። ስለዚህ በጣም ተስፋ ነበረኝ። ኢትዮጵያ ውስጥ ሌላ ጥይት የማይጮህበት ጊዜ ይመጣል፣ ሰዎች የማይሰደዱበት ጊዜ ይፈጠራል የሚል እምነት ነበረኝ። ከዛ በኋላ በሀገሪቱ ውስጥ በጣም አስከፊ የሆኑ ግድያ፣ የሰዎች መፈናቀል ሁሉ ሲካሄድ በመንግስቱ በኩል የተያዘው አቋም መጀመሪያ ላይ ካነሱት አንጻር በመታገዝ በመቻቻል እና ወደፊትም ችግሩ ራሱን ይፈታል የሚል አይነት ዘይቤ የተከተሉ ይመስለኛል። ወደ ህወሓት በምንመጣበት ጊዜ በተለይ የህወሓት አመራሮች የኢትዮጵያ ህዝብ አሻፈረኝ ብሎ ከተነሳባቸው በኋላ በብዛት በወንጀል ሊጠየቁ የሚችሉባቸው ጉዳዮች አሉ እየተባለም በጠቅላይ ሚኒስትሩ በኩል የተወሰደው አካሄድ ያው የመጀመሪያው ዘይቤያቸው ነው። በሰላም በመረጋጋት እና ቀስ ተብሎ ጉዳዩ ራሱን ይፈታል በሚል አይነት ነው የሄዱት። እስከ ቅርብ ጊዜ ድረስ ይህንን አይነት አካሄዳቸው እንዳልተቀየረ ነው የሚገባኝ። ምክንያቱም ከባድ ነገሮች ሁሉ ሀገር ውስጥ ሲደረጉ እርምጃ ለመውሰድ በጣም ይቆጠቡ ነበረ። አሁንም ወደ ትግራይ የሄዱት የፓርቲው አመራሮች ባደረጓቸው ወይም በሚያደርጓቸው ወይም በሚጠየቁባቸው ነገሮች ሁሉ የጠቅላይ ሚኒስትር አብይ መንግስት የተከተለው ዘይቤ አሁንም ለዘብተኛ የሆነ በይቅርታ በሰላም እና ከጊዜ ብዛት ይፈታል የሚል አይነት ነው የሄደው። አሁን ይህንን ነገር በደንብ ለመረዳት አንድ ሴናሪዮ ማየት ፈልጋለሁ። ምንድን ነው ችግሮች የሚታዩበት መንገድ ማተር ያደርጋል። ለምትወስደው እርምጃ መነሻ የሚሆን ምንድን ነው? ለምሳሌ በኢትዮጵያ እና በኢትዮጵያውያን ኢንተረስት ላይ ሆነህ የምትወስደው ውሳኔ ይኖራል። የትግራይን ስንመለከት በትግራይ ክልል ነዋሪዎች አጠቃላይ ኢንተረስት ሆነህ በዛ ላይ ሆነህ የምትወስደው ነገር ይኖራል። በሶስተኛ ደረጃ በትግራይ ተወላጆች ብቻ ላይ ተመስርተህ የምትወስደው እርምጃ ይኖራል። ከዛ የትግራይ ነፃ አውጪ ድርጅት ነኝ ብሎ ራሱን ካስቀመጠው ድርጅት አንፃር የምትወስደው ውሳኔ ይኖራል። በመጨረሻም የዚህ የትግራይ ነፃ አውጪ ድርጅት አመራር ነኝ ብሎ ከተቀመጠ ጥቂት ግሩፕ ኢንተረስት አንፃር የምትወስደው እርምጃ ሊኖር ይችላል። ስለዚህ ይህንን አገናኝቼ ሳየው የተወሰደው እርምጃውን ለመውሰድ የተሰጡት ምክንያቶች ያስቀመጥኳቸውን የነዚህ የአደረጃጀት ሃይራርኪዎች ኢንተረስት የተጠበቀ ነው ብዬ አልገምትም። ለምሳሌ የምርጫው ጊዜ መራዘም እንደ አንድ የፌደራል መንግስት ወንጀል ሆኖ ቀርቧል። በፖለቲካ አመለካከት ይሄንን ማለት ይቻላል ብለን ብንል እንኳን ይሄ ግን ወደ ጦርነት ሊወስድ እንዴት ነው የሚችለው? ላንድ ደሃ የትግራይ ገበሬ የምርጫው አንድ ዓመት መተላለፍ እሱን ወደ ጦርነት ከመውሰድ አንፃር ምን ያህል ቫልዩ አለው ብሎ ማየት ያስፈልጋል ብዬ እገምታለሁ። ሰው ሌሎችም ደረሱ የተባሉ በደሎች ሁሉ እነዚህን ሁሉ አመዛዝ ነው ያዩ ይመስለኛልና መጨረሻ ላይ ግን ስትመለከተው የህወሓትም ሳይሆን የህወሓት አመራሮች ኢንተረስት ነው ጦርነቱን ሊያመጣ የቻለው ብዬ እገምታለሁ። በዚህ መልክ የመጣ ጦርነትም ቢሆን አሁን ገፍቶ ደም እስከ ማፋሰስ ድረስ እንዴት ይሄዳል? ሊያኮራርፍ ይችላል። ጎራ ይዞ እንዲፋጠጡ ማድረግ ይችላል። ግን ከዛ አልፎ ደም ወደ ማፋሰስ እንዴት ይሄዳል የሚለውን ደግሞ ማየት ያለብን ይመስለኛል። ሰሜን ኢትዮጵያ ያለው ጦር የብልጽግና ጦር አይደለም፣ የአብይ ጦር አይደለም፣ የኢትዮጵያ ህዝብ ጦር ነው። አድዋ ላይ ደሙን ያፈሰሰው አጥንቱን የከሰከሰው ጠቅላላ የኢትዮጵያ ህዝብ ነው። አሁንም በኤርትራ ድንበር ላይ ባለፉት 20 ዓመታት ተኮራምቶ የተቀመጠው የኢትዮጵያ ወታደር ነው። ሶ ምን ማለት ነው? ኢትዮጵያ ናት ማለት ነው። የኢትዮጵያ ወታደር ሲነካ ኢትዮጵያ ተነካች ማለት ነው። የኢትዮጵያ መነካት ደግሞ የውጭ ጦር ኢትዮጵያን ከነካት ኢትዮጵያን ህዝብ እንደናቀ ቆጥረህ ትገምተዋለህ። የሀገር ውስጥ ድርጅት ወይም ደግሞ ግሩፕ ኢትዮጵያን ከነካት አሁንም የኢትዮጵያን ህዝብ እንደናቀ አድርገህ ትቆጥረዋለህ። ስለዚህ ቅራኔው እንዳለ ቢሆንም ክብሪት እና ቤንዚን ሆኖ ያቀጣጠለው እዛ ባለው ጦር ላይ በተለይ ጦሩ በቲፒኤልኤፍ እና በመንግስት መካከል ባለው ቅራኔ ውስጥ ምንም አይነት ጣልቃ ባልገባበት ሁኔታ ኃላፊነት በጎደለው መልክ ያንን መንካት ማለት የኢትዮጵያን ህዝብ መናቅ ነው የሚሆነው። ስለዚህ ዋናው መነሻው ይሄ ነው የሚመስለኝ እዚህ ደረጃ ላይ ለመድረሱ።
ወደ ሌላ ሐሳብ ከመሻገሬ በፊት አቶ ብርሃነ፣ በትግራይ ከተዳደረ መንግስት ወይም በህወሓት በኩል የተገለጸው ለዚህ ሁኔታ የሚያበቃ ጥቃት ተሰነዘረብን ራሳችንን መከላከል አለብን ነው የሚለው መወነጃጀሉ መካሰሱ እንዳለ ሆኖ የፌደራል መንግስት አስቀድሞ የወሰደው እርምጃ ሊሆን ከቻለ ግን ምን ማድረግ ነበረበት የክልሉ መንግስት?
በመሰረቱ በመንግስት በኩል ያሉ ማስረጃዎች ወይም በህወሓት በኩል ያሉ ማስረጃዎች ሊኖሩ ይችላሉ ያልተገለጹ። በተገለጹ ማስረጃዎች ስመለከተው ግን እኔ ከመነሻው ማለት ነው አንድ የክልል መንግስት ልክ እንደ አገር ጦር መሳሪያ ማከማቸትና መመልመልና ለጦርነት መዘጋጀት ሲጀምር ከዛ ነው ጦርነት የተጀመረው ማለት ነው። ከኤርትራ በኩል የሚመጣበት ችግር አለ ብሎ ከፈራ እዛ ያለው ሰሜን ጦር ሊመክት ተዘጋጅቷል ከሱ ጋር አብሮ መሄድ። በተረፈ ግን አፋር ላይ ለመዝመት ነው፣ ኦሮሚያ ላይ ለመዝመት ነው፣ አማራ ላይ ለመዝመት ነው ያን ሁሉ ጦር ማከማቸት ለምንድን ነው የሚያስፈልገው የሚለውን ነገር ስታየው አሁን ተተንኩሰነው የሚለው ምን አይነት ትንኮሳ እንደሆነ ባይታወቅም እኔ ባላውቅም ግን ተተንኩሰነን ከሚለው ሐሳብ በፊት ኦሬዲ ለጦርነት መዘጋጀት እንደነበረ ማወቁ አግባብነት ያለው ይመስለኛል። መጨረሻ ላይ የማዕከላዊ መንግስት ሾሞ የላከውን ጄነራል አትገባም ብሎ መመለስ ራሱ በጣም በጣም ከፍተኛ ትንኮሳ እንደሆነ ይገባኛል። ከዚህ የተለየ በቲፒኤልኤፍ በኩል የሚገለጽ የትንኮሳ አይነት ካለ ያን ጊዜ ማረም ይችላለሁ።
መልካም። የእንተነሳ ነው ዛሬ ያለውን ተመልክተ የኢትዮጵያን አጠቃላይ ሁኔታ የወደፊት አቅጣጫ እንደሰር በሚል ነው። ጦርነቱ ብቻ አይደለም የውይይታችን ርዕስ። አቶ ክቡር ተጨማሪ ጥያቄ ከማንሳቴ በፊት አቶ ብርሃነ ከሰጧቸው አስተያየቶች የተለየ ወይ የሚጨመር ሀሳብ ካሉት እሱን ላስቀድም።
እኔ አንድ መጨመር የምፈልገው ነገር ምክንያት ሊሆን አይችልም ባይ ነኝ። ኢትዮጵያ ውስጥ ወደ 9 ወይም 10 ክልሎች አሉ። እነዚህ ክልሎች ናቸው ስልጣን ለፌደራል መንግስት የሰጡት እንዲያስተዳድር ማለት ነው። ክልላቱ የየራሳቸው የሆነ የመንግስት አወቃቀር አላቸው። ባለፉት ዓመታት ራስን ለመከላከል ያው አቶ ብራን እንደጠቀሰው በብሔር መቋቋም ማለት ሌላውን ለማስከባት እንደማያስችል አይነት ነገር ሆኖ የተቋቋመ የብሔር ብሔረሰብ ክልል በመሆኑ ሀገሪቷ የምትተዳደረው አንዱ ከሌላው ራሱን ለመከላከል በሚል ኃይል ማደራጀት ከጀመሩ ቆይቷል። ሁሉም ክልሎች የራሳቸው ኃይል አላቸው። በሶማሌ የተደረገው ተመሳሳይ ችግር ገጥሞት አሁን በተወሰደው አይነት እርምጃ ጉዳዩ እልባት እንዲያገኝ ተደርጓል። ዞሮ ዞሮ ግን ማወቅ ያለብን ምንድነው፣ እነዚህ ክልሎች በፌዴሬሽን ይቋቋሙ እንጂ በጣም ሰፋ ያለ ራሳቸውን ማስተዳደርና ራሳቸውን መምራት የሚችሉበት ህገ መንግስት እንዳላቸው አይነት ሆኖ ነው የተቀመጠው። ስለዚህ ችግርም እንኳን ቢመጣ ወደ ጦር ሊያስኬድ የሚያስችል በሁለት በፌዴራል እና በክልል በተዋቀሩ ኃይሎች መካከል በተለይ በኢትዮጵያ በተለይ ደግሞ እንደዚህ ጭንቀት ባለበት ወቅት ጭንቀቶቹ ቅድም የኮሮና ሊሆን ይችላል፣ አሁን ያለው የአንበጣ ችግር ሊሆን ይችላል፣ ሀገሪቷ ያለው ያለ መረጋጋት ያለበት ችግር ይሆናል፣ የአባይ ችግር አለ በራሱ ያልተፈታ ገና። እነዛ ሁሉ ባሉበት ወቅት ውስጥ ሌላ ተጨማሪ ችግር በተለይ ጦር መጀመር ማለት ይሄ አገር ያው ተሻሻለ ነገር እየተስተካከለ ነው የሚለውን አስተሳሰብ የሚያጠፋው መስሎ ነው የሚታየኝ።
መልካም። ተዛማች ጥያቄዎች አሉ። አሁን ባነሳቸዋቸው ውስጥም አቶ ብርሃኔ ያነሱት አሁን አቶ ክብሩም ጠቅሰውታል፣ በክልሎች ውስጥ ያለ ይሄ ልዩ ኃይል የሚባለው በሌሎች ክልሎችም አሉ የችግሮች መነሻ ነው የሚለው ትችት ግን የሰነበተ ነው። መላ ያገኘ አይመስልም። ራስን መከላከል የሚጠይቅ ሁኔታ አስገዳጅ ሆኗል ብለውም ይከራከራሉ ክልሎቹ። አሁንም ሌላ አስጨማሪ ጥያቄ ከማንሳቴ በፊት ነካክታችሁታልና ከዋናው ከፌዴራሉ መንግስት በተለየ ሁኔታ የተደራጁ እነኚህ የክልል ኃይሎች አላማቸውም የሚሰሩበት ሁኔታ በተለየ መንገድ የሆነ በዘለቄታው በእርግጥ ለሀገር የሚበጁ ናቸው ወይ? ምናልባት ከጊዜያዊ ጥቅም አንጻር እንደየክልሎቹ ያስፈልገኛል የሚለውን ጥያቄ ያነሱ ይሆናል። ራሱን የቻለ ልዩ ኃይል የሚቆጣጠረው ክፍል ሌላ የሆነ የቆምለት አላማም ለተወሰነ ብቻ የሆነ ግን በግጭቶች ውስጥ እናየዋለን። በተደጋጋሚ በሶማሌና በኦሮሚያ በአማራ ክልል ተመሳሳይ ችግሮችን ታዝበናል። በመንግስት ውስጥ መንግስት ነው ምንድን ነው ይሄ ማለት?
አሉላና እንግዶቹን እናመሰግናለን። የውይይቱ ሁለተኛ ክፍል በሌላ ጊዜ ይቀርባል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።